የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን አድማጮቻችን። ጋቢና በሳምንቱ ካስደመጣችሁ መሰናዶች መካከል የተወሰኑትን በድጋሚ የምንሰማበት ሰዓት ላይ ተገናኝተናል። የተመረጡ ሙዚቃዎችን እንሰማለን። አስተናጋጃችሁ እኔ ሀብታሙ ስዩም ነኝ። የኮሮና ቫይረስ ከቻይና ደቡብ ኮሪያን ወደ መሰሉ አጎራባች ሀገራት ተሸጋግሯል። ለመሆኑ በዚያ የሚኖሩ ኢትዮጵያውያን ራሳቸውን ለመከላከል ምን አይነት መላዎችን እየመቱ ነው? ገብረ ገብረ እግዚአብሔር ያዘጋጀውን ኤደን ገርመው።
በደቡብ ኮሪያ ዴጆን ከተማ በሚገኘው የሳይንስና ቴክኖሎጂ ዩኒቨርሲቲ በፔትሮኬሚካል የ3ኛ ዓመት የዶክትሬት ተማሪ የሆነው ሃጎስ ብርሃነ በሽታው ዴጉ ተብሎ በሚጠራው በሌላኛዋ የደቡብ ኮሪያ ከተማ በፍጥነት እየተስፋፋ በመሆኑ አሳሳቢ ነው ብሏል። ሃጎስ የሀገሪቱ መንግስት ረጃ በየጊዜው እየሰጣቸው እንደሆነና እስካሁን ድረስም የተዘጋ ሱቅም ይሁን ምግብ ቤት እንደሌለና እንቅስቃሴዎችም በቀደመው መልኩ እየቀጠሉ እንደሆነ ገልጾ፣ ይሁንና ለጥንቃቄ ሲባል የትምህርት መስጋባ ጊዜ ያራዘሙ ዩኒቨርሲቲዎች አሉ ይላል።
ኢትዮጵያውያን ሁላናን ራፊና ኢንፎርሜሽን ኮሙኒኬሽን ገባበሪና
ኢትዮጵያውያን በሙሉ እንገናኛለን፣ መረጃም እንለዋወጣለን። እስካሁን በበሽታው የተያዘ ሰው የለም። ምን አይነት ጥንቃቄ ማድረግ እንዳለብን በየጊዜው መረጃ እንለዋወጣለን።
ሃጎስ አሁን ባለበት ሁኔታ ምን ማድረግ እንዳለበት ባይወስንም ሁኔታዎች እየከፉ ከሄዱ ግን ወደ ሀገሩ ለመመለስ እንደሚያስብም ገልጿል። ሌላው በዩኒቨርሲቲው የተማሪዎች ህብረት አስተባባሪና የ4ኛ ዓመት የኤሮስፔስ ኢንጂነሪንግ ተማሪ የሆነው ሮቤል አስረስ ደግሞ እሱ በሚማርበት ዩኒቨርሲቲ ውስጥ 60 የሚሆኑ ኢትዮጵያውያን ተማሪዎች እንዳሉ ገልጾ፣ በከተማዋ 16 ሰዎች በበሽታ በመያዛቸው ምክንያት ሁኔታው አስፈሪ ነው ይላል።
በጣም አስፈሪ ነው። ግን ደስ የሚለው ነገር ምንድነው? ዲንጆን ከተማ ውስጥ የሚገኙ ልጆች የራሳችን ምረት አለ። መረጃዎች ሲመጡ ምን አይነት ጥንቃቄዎች ማድረግ እንዳለብን እንነጋገራለን፣ ወይም ደግሞ የተለያዩ አዳዲስ መረጃዎች ሲመጡ ቶሎ ቶሎ ለህብረተሰቡ ለማቅረብ እንሞክራለን። ከዛ በዘለለ ደግሞ በኮሪያ የሚገኙ የኢትዮጵያኖች ህብረት አለ፣ በፌስቡክ ግሩፕም አለ። እዛም ላይ ደግሞ ጠቃሚ የሆኑ መረጃዎችን ሌሎች የቡድኑ አባላት አስተባባሪዎች ያቀርቡልናል። ስለዚህ በአሁኑ ሰዓት መልካም ሁኔታ ነው ያለ ነው። ምንም ኢትዮጵያ የተያዘ በሽተኛ የለም በኮሮና ምክንያት።
መረጃ ለመለዋወጥ ሜሴንጀርን ጨምሮ የተለያዩ የመረጃ መተግበሪያዎችን እንደሚጠቀሙ በመግለጽ ከኤምባሲውና በኮሪያ ከሚገኙ ህብረተሰቦችም ጋር በፌስቡክ እንደሚገናኙ ገልጿል።
የማስክ ጥረት በጣም አለ። መሪያ አካባቢ ላይ ያው ብዙ ሰው ስለፈራ ማስክ ገዝቶ ነበር ብዙ ሰው ማለት ነው። የማስክ ጥረት ትንሽ አለ፣ ግን ለእኛ ብቻ ሳይሆን ለማንኛውም ኮሪያ ውስጥ ያለ ሰው ያለ ነገር ነው። ባት ኤምባሲ መፍትሄ የሚያገኝ ከሆነ እንደዚህ ነገሮችን ቢያግዘን መልካም ነው። ላይ
በደቡብ ኮሪያ የኢትዮጵያ አምባሳደር ሽፈራው ሽጉጤ የቫይረሱ መስፋፋት በየቀኑ እየጨመሩ መምጣቱን ገልጸው፣ ይሁንና የደቡብ ኮሪያ መንግስት ውጤታማ የመረጃ ልውውጥ እያደረገ በመሆኑ እሱን እየተጠቀሙ መሆናቸውን አስረድተዋል። ደቡብ ኮሪያ ውስጥ የሚኖሩ ኢትዮጵያውያን ብዛት በእርግጠኝነት መናገር ባይቻልም 500 የሚሆኑ ተማሪዎችን ጨምሮ ወደ 1100 ኢትዮጵያውያንም አሉ ተብሎ ታመናል ብለዋል። ቫይረሱን በተመለከተ ከኢትዮጵያ ማህበረሰብ ጋር ስላለ የመረጃ ልውውጥ ተጠይቀው ሲመልሱ እንዲህ ብለዋል።
ቁጥሩ እየጨመረ ሲመጣ ሁለት ነገር ነው ያደረግነው። አንደኛ በኤምባሲው የፌስቡክ ገጻችን ላይ የሀገሪቱ መረጃ የሚተላለፍባቸው ስርዓቶችን ኢትዮጵያውያን ነዋሪዎችና ተማሪዎቻችን መንግስት የሚሰጠውን መረጃ እንዲከታተሉና የትኛውም ችግር ሲያጋጥማቸው ደግሞ ኤምባሲውን ኮንታክት እንዲያደርጉ ኤምባሲው ከጎናቸው እንደሚቆም ነው ያስታወቅ ነው። ከሱ ቀጥለን እዚህ ያሉት ኮሚኒቲ ኃላፊዎች አሉ። ኢትዮጵያን ኮሚኒቲ ተማሪዎችንም ነዋሪዎችንም በጋራ የሚያስተባብሩ ከእነሱ ጋር በቅርበት እንሰራለን።
አምባሳደር ሽፈራው ሽጉጤ በሽታው ከቁጥጥር ውጭ ከሆነ ኢትዮጵያውያንን ከደቡብ ኮሪያ ስለማስወጣት ተጠይቀው ሲመልሱ፣ የደቡብ ኮሪያ መንግስት በጣም ጠንካራ የጤና ስርዓት ስላለው ወደዚያ ይደረሳል የሚል እምነት እንደሌላቸው በመግለጽ ሁኔታው ከተፈጠረ ግን አስፈላጊውን እርምጃ በሙሉ እንወስዳለን ብለዋል። የፊት መሸፈኛ ማስክን በሚመለከትም የሀገሪቱ መንግስት በስፋት እያመረተና ዋጋውንም እየተቆጣጠረ በመሆኑ የተሰጋው ችግር እንደማይኖር ጠቅሰው እየተመካከርን የምንሰራ ይሆናል ብለዋል።
ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ከፍ ያለው ተፈራ ስቃይ ከተሞላባቸው የእስር ዓመታት በኋላ የዛሬ 2 ዓመት ገደማ የተለቀቀ ወጣት ነው። በእስር ዘመኑ ሁለት እግሮቹን አጥቷል። ከፍ ያለው አሁን ላይ ቤቱ የሞቀ ነው ማረግም ያየ ነው ትለናለች ጻይ ዳምጠው።
መንግስት በእስር ላይ የሚገኙ የፖለቲካ እስረኞች እንዲፈቱ ሲወስን ከእስር የተለቀቀው ከፍ ያለው ተፈራ እንደሌሎቹ እስረኞች እየተራመደ አልወጣም። ሁለት እግሮቹን አጥቶ በሚገፋ ጋሪ ነበር። በወቅቱ እርሱ በሰጠ ቃለ ምልልስ ስለ እግሮቹ መቆረጥ ሲናገር የሶስተኛ አመት ትምህርት ጨርሼ ወለጋ ቤተሰቦቼን ለመጠየቅ መንገድ ጀመርኩ። መስከረም 3 1999 ዓመተ ምህረት ካደርኩበት አዲስ አበባ ካራቆሬ የምትገኘው ኢህቴ ቤት ወጥቼ ከጓደኞቼ ጋር ወደ አውቶቡስ ተራ መንገድ ጀመርን። አንድ ፌርማታ እንደሄድ ተኩስ ተከፈተብን። ሶስቱ ወዳውኑ ሞቱ። እኔ አንድ እግሬ ተጎዳ። ፖሊስ ሆስፒታል ገባውና ጤነኛ እግሬ ተቆረጠ። ሁለቱም ተቆርጦ ከነ ቁስሎቼ ወደ ማዕከላዊ ተወሰርኩ ብሎን ነበር። የፌደራል ጠቅላይ አቃቢ ክስ የተመሰረተበትና እድሜ ልክ እስራት የተፈረደበት ምክንያት ነው ብሎ በክስ ዝርዝር የቀረበው ደግሞ ከፍ ያለው ከሌሎች ግብራበሮቹ ጋር በመሆን በራሱና በሌሎች ሰዎች ላይ አደጋ አድርሷል በሚል ነበር። ከፍ ያለው ከእድሜ ልክ ፍርዱ ላይ ለ12 አመታት ከታሰረ በኋላ በመህረት ከተለቀቀ 1 አመት ከ8 ወር ተቆጥሯል። ከፍ ያለው አሁን አዲስ የትዳር ህይወት ጀምሯል። በርግጥ ከእስር በፊት የፍቅር ህይወት እንደነበረው ይናገራል።
ትምህርት ቤት ይያለው የፍሬን ያለ የፍቅር እንትናዎችን አራሳለፍኩ። ግን እንደማንኛውም ተማሪ ነገ አብረን ኖራለን ምናምን የምን አብረን አሳብ ምንቀያየር ነበርን። ሲታሰር የተወሰነ 1 አመት ከ4 ወር ምናምን ጠይቃኝ ያቺ ከዛ በኋላ ማግማት እንዳለባት ነግሬ አገባች። ምክንያቱም እኔ መፈታት ጉዳይ በጣም ረጅም ስለሚሆንና ስለምረዝም ወይ ሊገሉኝም ስለሚችሉ ሞት ፈርዶኝ ይገላሉ ምናምን ለምል ግምት ነበር። ሰው ሞት ባይፈርዱብኝም ያው ያድግ ወይም ወያኔ ስካደች ድረስ ቆያለሁ የምል ግምት ነበር። ስለዚህ የሷ ላይፍ እንዳይበላሽ እንድታገባ አግቢ ብዬ አገባ።
እስር ቤት ሆኜ ስለነገ ህይወት በመልካም መንገድ እቀጥላለሁ ብዬ አስቤውም አላውቅም። ተስፋ ቆርጬ ነበር። ላልፈታም እችላለሁ የሚል ሐሳብ ነበረኝ ያለው ከፈለው ከእስር ቤት ከወጣ ወዲህ ከጎኔ ሆኖ የሚያስፈናኝ ሰው እንደሚያስፈልገኝ ተረዳው ይላል።
ለኔ ኑሮ በጣም ከባድ ነው። ብቻዬን መኖር አልችልም። ምክንያቱም የሆነ ነገር ሲወርቅ ማንሳት አልችልም። ሰፖርት የሚያደርገኝ ሰው ያስፈልገኛል ከጎኔ። ስለዚህ ማግባት አለብኝ። ምክንያቱም ቤተሰብ እርምልኬን እየተረዳኝ ሊረዱኝ ስለማይችሉ ማግባት አለብኝ ብዬ ወሰንኩ።
ወይዘሮ ኢሊሊ ለልሳ የከፍ ያለው ተፈራ የትዳር አጋር ናት። ከፍ ያለው ከኢሊሊ ጋር እንዴት እንደተዋወቁ ሲያስታውስ
ከኢሊሊ ጋር ልክ እኔ ተፈትቼ ከወራቶቹ በኋላ ኦሮሞ ነጻነት ግንባር ወደ ሀገር ሲገባ ለስራ ጉዳይ ስትተዳገኛት ከዛ ቆይታ ቤት መጣችና ቤት ተዋወቅ። ሰላም ልትለኝ ቤት መጣ ማለት ነው። በዛ ወቅት ነው የተዋወቅነው። ኢሊሊን ሲያት ያው በጣም የተረጋጋች ማምነችና ያው የተረጋጋች የትም ብዙ ማታወራ ነው ትንሽ ጫወታ ወዳለች። ሲጫወት ምናምን ማትጋፋኝ ምናምን ሰው ፈልግ አገኘው እንደጋጣሚ። እኔ የሚፈልጋት ሴት ያው አንደኛ መጀመሪያ ሰው ነው ያደገ ሰው ይፈልጋል። እኔ ሰው ማለት በተለይ እኛ ሀገር ውስጥ ሰው ነው ማደግ ከባድ ነው። ቻሌንጁ በጣም ትልቅ ነው። ምክንያቱም ከሌ ከሌን ሲገለ ከሌ ከሌን ሲያሳስር በውሸት ሲመሰክርበት ምናምን እና እኛ ያሳለፍንበት የእስር ጉዞአችን ወይም የኑሮአችን ከሰው ላይ ተስፋ እንዲቆርጥ ያረጋል ሂደቱ ማለት ነው።
እሊሊ ፍቅርና መተሳሰብ ከምንም በላይ ነው። ትናንት ከፍ ያለው ለኛ ብሎ ሁለት እግሩን አጥቷል። እኔ ደግሞ በፍቅር ምንም ሳይጎልበት የምችለውን ሁሉ እያደረኩለት ከሱ ጋር በደስታ እየኖርኩኝ ነው ትላለች።
ባይን ገመዳ ሳውጂንጅራ ዴ ወልቲ ጃራዴ ዳላጎርቹኮ ባይ ገመቹነ ትላላ።
ለሴት እህቶቼ መልእክት አለኝ የምትለው እሊሊ ሰው በሰውነቱ መከበር መወደድና መፈቀር አለበት። በትዳር ህይወት ውስጥ መተሳሰብና ለሚወዱት ሰው መስዋዕትነት መክፈልም ሊኖር ይችላል ስትል አክላለች። አቶ ከፍያሉና ወይዘሮ ኢሊሊ አሁን የጽኑ ፍቅራቸው ፍሬ የሆነው ወንድ ልጅ ወልደው በፍቅር ጎጆአቸውን እያሞቁ ይገኛሉ። ከፍያሉ ወንድ ልጁን መሮ ካገኘ 1 ወር ከ2 ሳምንት ሆኖታል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
በዚህ ሳምንት የኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች አብይ ወይንም የፋሲካ ጾም ጀምረዋል። ለቀጣይ ሁለት ወራት ጾምና ጸሎትና ጾም የሚነግስባቸው ጊዜያትን እንደሚያሳልፉ ይጠበቃል። እንደዚህ ባለው ጊዜ በተደጋጋሚ ከሚሰሙ የሙዚቃ መሳሪያዎች አንዱ በገና ነው። ይህንን መሳሪያ ለመማር ከብቁ ባለሙያዎች መጠጋት እንደነገሩ ማስተማሪያ ስፍራዎችን ማሰስ ይጠይቃል። ይህንን በተወሰነ መንገድ ለመቀየር የወጠነ አንድ ወጣት በመቀጠል አስተዋውቃችኋለሁ።
መሃል ላይ መሆን የለበትም፣ ወደ መሃል ከገባ መቃኘት አይችልም።
መምህር አቤል ተስፋዬ ይባላል። ካንጋፋ የበገና ደርዳሪዎች ጋር በመሆን የበገና አደራደር ክህሎት ትውፊታዊና ሃይማኖታዊ ዳራውን እያስተማረ ይገኛል። ከመምህር አቤል ጋር የነበረኝ አጭር ቆይታ የተጀመረው የበገና አደራደርን በዩቲዩብ መስኮት ለማስተማር እንዴት እንደተነሳሳ በመጠየቅ ነበር።
በተለያየ ዓለማት ላይ ያሉ ሰዎች በገናን መማር ይፈልጋሉ። የበገና መዝሙሮችን እየሰሙ በገና እንዴት መማር እንዳለባቸውና ምን ምን ማድረግ እንዳለባቸው ጠይቁኝ ነበርና በዚህ ሂደት ያለው የተሻለው እሳቤ ያው በሲዲ መስራት ነው። በሲዲ ደግሞ ለመስራት ግዴታ ተሰርቶ ተደራሽ አይሆንም። ምክንያቱም ማህበራዊ ድረገጽ ላይ ካልወጣ በስተቀር የተደራሽነቱ ብዙ ጊዜ ያጣል። ስለዚህ የተሻለው ደግሞ አማራጭ ያው ዩቲዩብ ነው እና በዛ ምክንያት በማህቶ ዩቲዩብ ላይ ይሄንን ነገር ለህዝቡ እንዲዳረስ የማድረጉን ስራ ጀመርን ማለት ነው። እና ካለው ከህዝቡ ጥያቄ የተነሳ ነው ይህንን ነገር ላደርግ የቻልኩት።
እንግዲህ ሌላው ልዩ ነገር ደግሞ በዚህ በገና በመደርደር ጥበብ ውስጥ እጅግ ስመገናና ከሆኑት ሰዎች ጋር ማብረህ በትምህርት ውስጥ እንዲያግዙህ እያደረግክ ነው። ጋሽ አለሙ አጋን ማንሳት እንችላለን። በአንተና በሳቸው መካከል የእድሜ ልዩነት አለ እና ያን ልዩነት አጥብበው አንድ ላይ እንደዚህ የተሻለ ትምህርት ለመስጠት ለማድረግ የሄድክበትን ሂደት እስቲ ዞር ብለህ አስቃኝን።
በመጀመሪያ ላይ ሀሳቡ ሲነሳ ትንሽ ይከብድ ነበረ። ይህንን ሀሳብ ማንሳት በራሱ ያው ራሱን የቻለ አዲስ ሀሳብ ነው። እስከዛሬ ያልተሞከረ እስከዛሬ ያልተደረገ ነገር ነው። ያው ግጭት ይፈጥራል። ምሳሌ አሁን እኔ ተነስቼ ከመሬት ተነስቼ ዛሬ በገናውን ኢንተርኔት ላይ ልለቀው ነው የማስተማሩን ሂደት ምናምን የሚለውን ነገር ስገልጽ ለብዙ ሰዎች ብዙ ጊዜ ያው ግራ የሚያጋባና የሆነ የማያሳምን ነበር። ግን ችግሩን አሁን ያለውን ቅድም ከዚህ በፊት አሁን ያልኩን ነገር ስናገር ግን ብዙ ሰዎች የመቀበል አይነት ነገር አመጡ። በተለይ አሁን መጋቤ ስብሐት አለም ዋጋ በጥልቀት በረጅም ጊዜ ነው የፈጀብን። በነገራችን ላይ አንደኛ ይሄንን ነገር ተደራሽነቱን በተሻለ መልኩ ከማብቃት አንጻር፣ እንደገና ደግሞ ይሄንንም ነገር እሳቸው ድጋፍ እንዲያደርጉ ከነሱ የተማርነውን ነገር ሳይከለስ ሳይበረዝ ለማቆየት በይበልጥ ከነሱ እግር ስር ሆነን ብዙ ነገር እየተመካከርን ባለው የስራ ሁኔታ ላይ በጣም ሰፖርት አድርገውኛል። በዚህ አጋጣሚ እሳቸውንም በጣም አድርጌ አመሰግናለሁ። እና እሳቸው ግን መጀመሪያ ላይ የነበራቸውን ያው ቅድም እንዳልኩ ገና እንደነገርኳቸው ትንሽ ግራ አጋብቷቸው ነበር አላማው፣ እንደገና ደግሞ ሀሳቡን ጥቅሙን ስነግራቸው ግን የዚህ እንደውም እሳቸው አንተ የእኛን ስራ ነው እየሰራ ያለኸው አይነት ነገር ነው ብለው ያነሱትና በጣም በቅንነት በጣም በመልካም እሳቤ ነው ይህንን ነገር ሰፖርት ያደረጉኝ። እና አልቆ እንደምታየው ወይም አልቆ እንደታየው አይደለም፣ በጣም ረጅም ጊዜ ፈጅቷል። 2 ዓመት በላይ ፈጅቷል በነገራችን ላይ ይህንን ማስተማሪያ ለመስራት ማለት ነው።
መምህር አቤል እንግዲህ የበገና ነገር ሲነሳ ከሃይማኖት ጋር የሚገናኝ ነገር አለ፣ ከትውፊትም ጋር የሚገናኝ ነገር አለ። ኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች ብቻ ናቸው ወይ ይህን ነገር መማር የሚገባቸው ብለው የሚጠይቁ አሉ። እንደው በአጠቃላይም በገናን እኔ አሁን መማር ያለብኝ በምን ምክንያት ነው ብለው የሚያስቡ ኢትዮጵያዊ ወጣቶች ይኖራሉ። ካለው ትውፊታዊ ፋይዳ ጋር አያይዘስ የተወሰኑ ነገሮችን በለን።
በገና ያው በቅዱስ መጽሐፍ ላይ የሚገኝ መንፈሳዊ የዜማ መሳሪያ ነው እና ይሄን የዜማ መሳሪያ ብዙ ሰዎች እንዳልከው መማር ይፈልጋሉ። ያው ተሰጦ ይፈልጋል፣ የእግዚአብሔር ፍቃድ ይፈልጋል። ክለኛው የቅዱስ ዳዊት በገና ኢትዮጵያ ውስጥ ነው ያለው። ቅዱስ ዳዊት ይደረድረው የነበረውን በገና ደግሞ እኛ ነው እየደረደር ያለ ነው። አሁን በአሁኑ ሰዓት ላይ ወጣቱ ፍላጎት አለው ይማራል። ከዚያ ውጭ ግን ያው የእምነት ጉዳይ ላይ ግን ስንመጣ እስካሁን ድረስ ኢትዮጵያ ውስጥ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት ይህንን ትምህርት እየሰጠች ያለች በባለቤትነት። ስለዚህ ያንን ይህንን በገና ለመማር ያው ግዴታ ያው የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ መሆን መቻል አለበት። አለበለዚያ ትንሽ አስቸግራል። ከዚያ ውጪ ግን ማህበራዊ ፋይዳውና መንፈሳዊ ፋይዳውን ስታይ በጋሻለም ዋጋ መዝሙር ላይ ያየነው ነገር ነው። ያ ነገር ምንድነው? የነሱ መዝሙር ዓለማዊ ነገር ወይም ደግሞ ስለ ሀገር ጉዳይ ለምሳሌ ስለ አጼ ቴዎድሮስ ተደርድሯል። ማህበራዊ ፋይዳ አለው። ሰዎችን ያስታርቃል። ወቅት ወቅት የነበረው ነገር ላይ እያነሳ በገናው በግጥም እየተደረገ ብዙ ይዜማል፣ ይደረደራል። ለምሳሌ አባ ግራኝ ሞተ የሆዴ ወዳጅ የሚያበላኝ ጮማ የሚያጠጣኝ ጠጅ የሚል ግጥም አለ እና ያንን ስናይ ይሄ ማህበራዊ ፋይዳ ያለው ነገር ነው። ከዛ ውጭ ደግሞ እንደነ ስለ ቅዱስ እግዚአብሔር የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስን ህማም እያሰበ ደግሞ የህማሙን ነገር የሚያነሱ መዝሙሮች አሉ። ያንን ደግሞ ስናይ ያው መንፈሳዊ ዳራውን ያሳየናል ማለት ነው። በአጠቃላይ ደግሞ ስንጠቃልለው ደግሞ በገናን ለሰው ልጅ የአእምሮ ጤንነት ትልቅ ጠቃሚነት አለ። ያረጋጋል፣ ያጽናናል። በገና አንድ ሰው ሰምቶ ዝም የማይልበት ምንም ምክንያት የለም። ወጣቶች ደግሞ በዚህ ሰዓት ወጣቶች ብዙ ጊዜያቸውን አልባሌ ቦታ ላይ ከማሳለፍ በማይሆን ነገር ለምሳሌ እኔ አንድ የምቃወመው ነገር አለ። አንድ ወጣት ኢትዮጵያዊ የሀገሩን ባህል ማወቅ አለበት ብዬ የማምን ሰው ነኝ። ለምን ነጮቹን ስታይ በየቤታቸው ፒያኖ፣ ሳክስፎን፣ ኦርጋን ምናምን ይኖራል። እኛ ለምንድን ነው ወጣቶች የኢትዮጵያ ወጣቶች ግን በአሁኑ ሰዓት ፒያኖ ይዞ መሄድ እንደ ቄንጥ ወይም ደግሞ እንደ ፋሽን መሆን የለበትም። በአንጻሩ ደግሞ የተሻለ የሚሆነው ወጣቱ የራሱ ባህል ለምሳሌ መሰንቆ ቢይዝ፣ ለምሳሌ በገና ቢይዝ፣ ቢማር፣ ቢደረድር፣ ይህን ነገር ቢያውቅ አንደኛ በህይወቱ ይጠቀማል፣ ሁለተኛ ነገር ደግሞ የሀገሩን ባህል ያሳድጋል፣ ለዓለምም ያስተዋውቃል።
መምህር አቤል ተስፋዬ በቀጣይ ጊዜያት መሰል የበገና ድርደራ ትምህርቶችን በዩቲዩብ ላይ ማስተማር እንደሚቀጥል አክሎ ነግሮናል። ለነበረን ምጥን ቆይታ እጅግ በጣም አመሰግናለሁ። አድማጮቻችን ጋቢና ቪኦኤ ነው በማዳመጥ ላይ የምትገኙት። አብራችሁን ስለሆናችሁም እናመሰግናለን። ከአሜሪካ ድምጽ ራዲዮ ነው በመደመጥ ላይ ያለው። ከሰሞኑ የህዳሴ ግድብ ድርድርን የተመለከተ የተቃውሞ ሰልፍ በዚህ በዩናይትድ ስቴትስ ዋሽንግተን ዲሲ ተካሂዷል። ለሰልፍ ከወጡት መካከል ከተወሰኑት ጋር ተነጋግረን ነበር።
ዶክተር አብይ 200 ሚሊዮን አይኖች እያዩህ ነው ብሔራዊ ጥቅማችንን አሳልፈ እንዳትሰጥ።
ስሜ ጥበቡ አሰፋ እባላለሁ። ምኖረው ሲልቨር ስፕሪንግ ሜሪላንድ ነው። ይህ ፕሮግራም ያዘጋጀው ግሩፕ ስፖክስ ፐርሰን ነኝ። ይሄ ሰልፍ ሶስት አላማ አለው። የመጀመሪያው አላማው ኢትዮጵያኖች የአባይ ጉዳይ የኢትዮጵያ የህልውና ጉዳይ የኢትዮጵያ የህይወት ጉዳይ ስለሆነ በዚህ ጥያቄ ዙሪያ ኢትዮጵያኖች በአንድ ላይ መረባረብ እንዳለባቸው ያለ ምንም የፖለቲካ ዲፍረንስ ፖለቲካል ዲፍረንስም ቢኖር የሃይማኖትም የፖለቲካ ማንኛውም አይነት ዲፍረንስ ቢኖር እሱ ከዚህ በኋላ በስተጀርባ መሆን እንዳለበትና ለዚህ ሁሉም ኢትዮጵያዊ መረባረብና በአንድ ላይ መቆም እንዳለበት ለማሳሰብ ነው አንደኛው። ሁለተኛው በዚህ በአባይ ዙሪያ ያሉት ሀገሮች ተጠቃሚነታቸው ሁሉም በኩል ሁሉንም የሚያቻችል የሁሉንም ጥቅም የሚያካትት መሆን እንዳለበት ለማስረገጥ ነው። በቅርቡ በነበረው ድርድር ላይ የአሜሪካ መንግስት የወሰደውን አድላዊ እርምጃ ልክ አለመሆኑንና ለልማትም ለሴኩሪቲም ወደፊት ችግር ሊያመጣን ስለሚችል ኢትዮጵያ አሜሪካኖች ስለሆንን ይሄንን የአሜሪካ መንግስት አድላዊነት ሳይወስድ ለሁሉም አመቺ በሆነ ሁሉንም የሚጠቅም መንገድ ለዘለቀታዊ ሴኩሪቲ በሚያመች መንገድ ይሄንን ሪዞልቭ እንዲያደርግ ለማሳሰብ የተገናኘ ነው።
Stop pressuring. Ethiopia.
ስሜ ሙሂዲን ሲራጅ መሐመድ እባላለሁ። የመጣሁት ከቨርጂኒያ አሌክሳንድሪያ ነው። የዲሲ ግብረ ኃይል አባል ነኝ እና የዚህ ደግሞ የአባይ ግድብ ሰልፍ አስተባባሪ አንዱ አባል ነኝ። ወደዚህ ሰልፍ የመጣ ነው እንግዲህ ትልቁ ነገር መልእክታችንን ለአሜሪካ መንግስትና ለዓለም ያለውን ሁኔታ በአባይ ዙሪያ የሚደረገውን ነገር ለማስገንዘብ ነው። የሰልፉም ትልቁ መልእክት የሆነው ኢትዮጵያ ማንንም የማይደራደረው የአባይ ባለቤት ናት። ውሃችን የኛ ነው። ማንኛውንም መብት አለን ምን ማድረግ የምንችለውን የምፈልገውን ነገር። ግን ኢትዮጵያ ትልቅ ግድብ እየሰራች ነው። የተወሰነውን ያህል ስራ ተገባዷል። ወደ ስራ ለመግባት እየተዘጋጀ ባለበት ሰዓት አንዳንድ ተጽዕኖ እየተደረገባት ነው። የሚያግድ አይነት እንቅስቃሴዎች እየተደረጉ ነው። እነዛን እንቅስቃሴዎች መደረግ እንደሌለባቸው ለማስገንዘብ ነው ይሄ ሰልፍ የተደረገው።
አባይ ጉዳይ አንድ ነን። ምንም አይነት ልዩነት ይኖረን
ስሜ ዳዊት ጋላሶ አላምቦ ይባላል። የመጣሁት ከዋሽንግተን ዲሲ ነው። እንግዲህ አባይ ለዘመናት ሲዘፈንበት ነው የቆየው። ግን ሳንጠቀምበት ደለሉን ሁሉ ተሸክሞ ለግብጽና ለሱዳን ሲያስተላልፍ ነው የቆየው። ያንንም ደግሞ በቆራጥነት የኢትዮጵያ መንግስት እንዳይሰራ በአገራችን የነበረው ሁኔታና የመንግስታት መለዋወጥም ችግር ፈጥሯል። አሁን ግን በሙሉ ኃይል የኢትዮጵያ ህዝብ ይህን ግድብ ሰርቶ ውሃውን በአግባቡ ለመጠቀም እያደረገ ያለው ጥረት ጥሩ ነው። አባይ የኢትዮጵያ ህልውና ነው። ግን አሁን የዚህ የህዳሴ ግድብ ጉዳይ ህዝቡን ያነቃቃ ይመስለኛል። በዚህ ምክንያት ነው ተማሪዎች ከስንቃቸው፣ የመንግስት ሰራተኞች ከደሞዛቸው፣ ነጋዴዎች ከገበያቸው፣ ሁሉም ሰው የተረባረበበትና እዚህ ደረጃ ያደረሰው። ስለዚህ ከአሁን በኋላ ወደ ኋላ የሚልበት ሁኔታ የለም።
አይደለም የእኛ የኢትዮጵያውያን ህልውናም ነው።
Yeah.
አብረን ስላመሸን በጣም ደስ ብሎናል አድማጮቻችን። በነገው ለተም እንዲሁ በተመሳሳይ እንገናኛለን። ላሁኑ ደናምሹልን እናመሰግናለን።
Yeah.